ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 4 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሚያዝያ 4 ቀን 1226 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዘረኛው አገዛዝ በተቀነባበረ ሁኔታ በአማራው አካባቢ የጀመረውን ጦርነትና ትጥቅ የማስፈታትና የማጥቃት ዘመቻ አስመልክቶ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ የተሰጠው መግለጫ ከዜናው በመከተል ይቀርባል። ከዚያም ለይቶለታል ከሞት ሽረት አፋፍ ላይ ደርሰናል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናቀርባለን። አሁን ወደ ዜናው።
ተቃውሞ ባራቱም ከፍላታ ሀገሮች ጎጃም ጎንደርና ወሎ ሸዋ ተጠናክሮ አሁንም ቀጥሏል። ለህዝብ ሰላማዊ ተቃውሞ ያብይ የምላሽ ተኩሶ መግደል ብቻ ሲሆን እስካሁን ባለው መረጃ በቆቦ በጃዊ በመራዊ በደጀን በኩምቦልቻ በደብረሲናና በደብረ ብርሃን ከ20 በላይ ንጹሃን አማሮች በኮሌሉ ወታደሮች ተገለዋል። ሌሎችም ቆስለዋል። አብዛኞቹ የተገደሉት በአደባባይ ለተቃውሞ ወጡት ሲሆን በመራዊና በደጀን ግን ቤት ለቤት የተፈጸሙ ግድያዎች ናቸው። በትላንትና ዕለት መራዊ ከተማ አባስ መስፍን የሚባል የአምስት ልጆች አባስ ነጋዴ ባገዛዙ ወታደሮች በጥይት ተደብድቦ በግፍ የተገደለ ከቤቱ በር ላይ ነበር። በዛሬው ቀን በኩምበልቻ ለሁለተኛ ቀን በቀጠለ ሰላማዊ የተቃውሞ ሰልፍ ሁለት ሰዎች ሲገደሉ ከ10 በላይ ሰዎች ቆስለዋል። በዛሬው ቀን ሸዋ ደብረሲና ከተማ ገዛኝ የተባለ ወጣት ፋኖ በአካባቢው ፖሊስ መገደሉን ሰምተናል። ሞጣና ባህር ዳር አድማ ላይ መሆናቸው ከታውቋል። ኩምበልቻና መካነ ሰላም ወደ አደባባይ ወጥቷል። ደብረ ብርሃን በከተማዋ ዙሪያ ጠባሲ አካባቢ ከባድ የተኩስ ልውውጥ ነው ያረፈደው። የሞት ሰዎች እስካሁን ቁጥራቸው አልታወቀም። በአጠቃላይ በአራቱም የአማራ ክፍላተ ሀገሮች እስካሁን የነበረው እንቅስቃሴ መነቃቃት ምዕራፍ ነው። ምክንያቱም ኮሌሉ በአማራው ላይ እያደረሰ ያለው የጋራ ጭቆናን ለማሸነፍ የጋራ መነቃቃት ሊገነባ ይገባል። እስካሁን በመጣንበት የትግል ምንጣፍ ኮሌሉ አምባገነን አገዛዝ አማራን የሚጨቁን የሚገድል የሚያፈናቅል ብቻ ሳይሆን ከመራዊያን ጋር ተባብሮ ከነሃናታዊ ቅርሳችን ያጠፋን የተነሳ መሆኑን ሁሉም በጋራ የተስማማበት ሆኗል። ያንደ የፖለቲካ ማህበረሰብ የትግል ዋና አስኳል ህዝቡን ግዛቱን መጠበቅ ከጭቆና ቀንበር ነጻ ለመውጣት የጋራ ስርዓትን ለመመስረት የጋራ መብቶችና ጥቅሞችን ለማረጋገጥ መሆኑን በአምሮ ውስጥ ማስረጽ ከተቻለ ለገቢር እንቅስቃሴው አጋዥ ይሆናል። አሁን ከመነቃቃት ምራፍ ወደ ተደራጀ እንቅስቃሴ መግባት ተጀምሯል። እንዲህ ያለ እንቅስቃሴ ባለቤት ያለው በስትራቴጂ በታክቲክ የሚመራ በጠንካራ የውስጥ ትብብርና በጠንካራ የውጭ ትብብር የሚታገዝና ዘርፈ ብዙ አደረጃጀት ኑሮስ የሚቀጥል የትግል ስልት ነው። ከመነቃቃትና ከተደራጀ እንቅስቃሴ በኋላ ሶስተኛው ስልጣናን የመቆናጠጥ ይሆናል። ምክንያቱም ወያኔና ኦዴድ የራሳቸውን ፍላጎት ጥቅም ለማራመድ አማራውን ለስቃይ ዝርፊያና ጥቃት ያጋለጡ ስልጣን ላይ ሆነው ነው። ስለዚህ ስልጣን መጨበጥ ማለት እነዚህን ችግሮች በማስወገድ ከስልጣን የሚገኘውን ጥቅም የህዝባችንን በህይወት የመኖር መብትን ማስከበር በሀብት በማህበራዊ ተጠቃሚነትን ማረጋገጥ እና መነቃቃት የተደራጀ ትግል ብቻውን ግብ አይደለም፣ ወደ ተግባር መግባት ግድ ይላል። አማራ ወደ ስልጣን ካልመጣ በስተቀር ችግሮቹን በዘላቂነት መፍታት አይቻልም። መላ ኢትዮጵያውያን በእኩልነት የሚኖርባትን ታላቋን ኢትዮጵያ ለመገንባት ግድ ይላል። አማራ የጎደለው ነገር ቢኖር ግን ስልጣን ብቻ ነው። በስልጣን ማጣት ምክንያት ፖለቲካዊና ማህበራዊ ጥቅሙን ማስጠበቅ አልቻለም። የደረሰበት ያለው የዘር ማጥፋት ወንጀል ማስቆም ያልቻለው ለዛ ነው። ምክንያቱም እስከዛሬ የሚኒልክ ቤተ መንግስት እየተፈራረቁ የነገሱበት የትግራይና የኦሮሞ ተወላጆች ብቻ ናቸው። ህገ መንግስቱን ያረቀቁት ስልጣን የያዙት አማራ ጠል ሊሆኑት ወያኔና ኦነግ ናቸው። ሁለቱም የሚኒልክ ቤተ መንግስት ከተቆጣጠሩ በኋላ ነበር በአማራው ላይ መልካ ምድራዊ ለውጥ የሰሩበት። አማራው ከሌላው ኢትዮጵያዊ ጋር የነበረው ማህበራዊ መተማመን ሸርሸሮታል። በመጨረሻም ግንባር ፈጥረው ጅምላ ግድያ፣ ሳይንሳዊ ጦርነትና ትውልድ የማምከን ስራ ሰርተዋል። ይህ ሁሉ የሆነው አማራው ከስልጣን በመገለሉ ምክንያት ነው። ደርግን በፕሬዝዳንትነት የመራው መንግስቱ ኃይለማርያም ኦሮሞ ሆኖ ያም ደግሞ ተደባልቆ ኢትዮጵያን ቀንበሯን አብዝቶባትና በርካቶችን ጨፍጭፎና ጨቁኖ እድሜው አጭር ሆኖ መጎዝገዱን እናስታውሳለን። ዛሬም የኮሎኔል አብይ እጣ ፈንታ ያ እንደሚሆን አንጠራጠርም። አሁን ደግሞ ኦሬድ ብልጽግና እየመራ ያለው ኮሎኔሉ የበሻሻ ኦሮሞ ነው። ስለዚህ የአማራን ህዝብ ብሎም የኢትዮጵያን ህዝብ መከራና ስቃይ ለመስተካከል ከተፈለገ ኢትዮጵያውያን ስልጣን ተቆናጠው በእኩልነት መኖር ይገባቸዋል። የአማራ ትግል አሁን ያለበት ቁመና ከመነቃቃት ምዕራፍ አልፎ ከፊል የተደራጀ እንቅስቃሴ እንጂ ገና ሙሉ አልሆነም። ከላይ እንደተጠቀሰው ወደ ስልጣን ለመምጣት የተነቃቀውን የህዝባችንን ማህበራዊ ንቅናቄ በተደራጀ መልኩ መምራት ያስፈልጋል። ለዚህ እንቅስቃሴ የኮሌሉ አገዛዝ ሚስጥራዊ መዋቅሩን በመጠቀም የኃይል ምላሽ መስጠቱ አይቀርም። ነገር ግን ያለ አንዳች መስዋዕትነት የተደፋ የድል አክሊል ስለመኖሩ ሰምተን አናውቅም። ያለ መስዋዕትነት ድል አይገኝምና በጥናት በመታገል አራጁን ቡድን ልናዋርደው ግድ ይላል። በአዲስ አበባ ከ15000 በላይ የአማራ ተወላጆች ታስረዋል። ኮሌሉ በትግራይ ተወላጆች ላይ ያደረገውን ብሔር ለይቶ አፈናን በአማራ ተወላጆች ላይ አድርጎታል። በስድስት መኪና ተጭነው በሺዎች የሚቆጠሩ የጉራጌ ተወላጆች ወደ አፈነበት ስፍራም የወሰዳቸው የአማራ ተወላጆች ሲኖሩ በምንም ውስጥ የሌሉ መምህራን፣ ወጣቶች በይበልጥ እንደተጓዙ ከስፍራው ያገኘነው መረጃ ያመለክታል። በአዲስ አበባ የታፈነው የአማራ አካባቢ የምግብ አቅርቦት በሌለበት በረሃብ ውስጥ በድብቅ ህንፃዎች በስር በሰቆቃ ውስጥ ይገኛል። በፍጥነት ከባድ ወከባ ለይቶ ማሰሩ በከፍተኛ ፍጥነት አገዛዙ እየገፋ የመጣበት አስከፊ ሁኔታ ነው። የኦሮሞ ልዩ ኃይል በይፋ በሀገሪቱ መከላከያ ዩኒፎርም ለብሶ በአዲስ አበባ ጭምር ተሰማርቷል። በአዲስ አበባ የፌዴራል ፖሊስ በህግ ጠበቃ አገልግሎት ላይ ያሉ የአማራ ተወላጆችም እየታፈኑ ሲሆን በፍርድ ቤቶች ስራ ላይ ያሉ በርካቶች ታፍነዋል። ካለፈረሰ አይጠራም። ይህን ትግል ያለፈው ዋጋ ይከፍል ይቀጥላል። በአስር ሺህ ይቅርና በሚሊዮን አማራን ብታስር አሁን ደም ተቃብተናል በማለት ኮሌሉን ማሳፈር ይገባል። የህዝቡ ቁጣ በደም ተቀብቷል። ከአማራ ህዝብ ጋር የተወገው የአማራ ህዝብ ዛሬ አደረጃጀቱን አጠናክሮ ይህንን ጨፍጫፊ ቡድን ይገጥመው ግድ ይላል። ኮሌሉ ከአማራ ህዝብ ጋር ደም ስለተቃባ የኦሮሞ ልዩ ኃይልን አስገብቷል። ኦነግን አስገብቶ የደቡብ ተወላጅ የሰራዊት አባላትን ከፊት እንዲዋጉ ማግሏቸዋል። ብዙዎች የአማራን ህዝብ አንዋጋም፣ ከፊት ሆኖ ቀድሞ ሲዋደቅልኝ የነበረ ደግ ሀገር ወዳድ ህዝብ ላይ አንተኩስም ብለው በመከላከያ ላይ አፈሙዛቸውን ያዞሩ በርካታ የደቡብ አካባቢ ተወላጆችም እንዳሉ ታዝበናል። ትግሉ ይቀጥላል፣ ይፈፋማል። ከዚህ በኋላ መመለስ የለም በፍጹም። የሶማሌና የአፋርን አካባቢ ልዩ ኃይልም የኦሮሞ ልዩ ኃይል ገብቶ ትጥቅ ያስፈታ ዘንድ ያዘዘው ኮሎኔሉ ስለሆነ አንሰማም በማለትም ብኝ ብሏል። እናንተን ትጥቅ አናስፈታም፣ ለጊዜው ነው። እኛ ትጥቅ ማስፈታት የምንፈልገው የአማራን ብቻ ነው ብለው በሚስጥር እንደተነጋገሩም አውቀናል። አንሰማችሁም፣ ትጥቅ ለዜና ብላችሁ ብትጠይቁንም አንፈታም። የአማራ ህዝብ ምን አድርጓችኋል? ሀገሬ ባለ እንዳትሞክሩት እናውቃለን፣ አይተናችኋል። ክፋታችሁን ቀጥሎ የእኛንም ህዝብ ልክ እንደ አማራ ህዝብ ደም ልታፈሱ እንደምትመጡ እናውቃለን በማለት ፊታቸውን አዞረባቸዋል። ለአመታት የቆየ ከፍተኛ የውሃ እጥረት አጋጥሟል ተባለ። በደቡብ ጎንደር ዞን የእስቴ መካነ ኢየሱስ ከተማ አስተዳደርና በወረዳዎች ነዋሪዎች የተበከለ የምንጭና የወንዝ ውሃ መጠጣት ከጀመሩ በርካታ ዓመታት ተቆጠሩ። ከ160 ሺህ በላይ የህዝብ የሚኖርባት የእስቴ ወረዳ የውሃ ማማን ጉና ተራራ ስር ብትገኝም ከፍተኛ የመጠጥ ውሃ እጥረት በመፈጠሩ ነዋሪዎቹ ቆሻሻ የምንጭ ውሃና ወራጅ ውሃ ከሌሊት 9 ሰዓት እስከ እኩለ ቀን ድረስ ወረፋ ጠብቀው በመቅዳት ለመጠጣት መገደዳቸውን ተናግረዋል። በተመሳሳይ የአንዳቤት ወረዳ አንዳቤት ከተማ ነዋሪ በውሃ እጦት ከሁለት ዓመታት በላይ እንዳለፋቸውና ነዋሪዎቹ ንጽህና ያልጠበቀ የምንጭና ወንዝ ውሃ እየተጠቀሙ በመሆናቸው ይህም ለበሽታ እንዳረጋቸው ገልጸዋል። በተቃውሞ ሳቢያ ተዘግቶ የነበረው የደጀን መንገድ ዛሬ ለሀገር አቋራጭ ትራንስፖርት አገልግሎት ክፍት ሆነ። በአማራ በተቀሰቀሰው ተቃውሞ ምክንያት ለሶስት ቀናት ተዘግቶ የነበረው የደጀን መንገድ ዛሬ ጠዋት ላይ መከፈቱን ተከትሎ በርካታ ከአዲስ አበባ ወደ ክፍለ ሀገር የመጡ ተሽከርካሪዎች እንዳሉ ታውቋል። ከአዲስ አበባ ወደ ባህር ዳር ከተማ የሚወስደው አውራ ጎዳና በአማራ ምስራቅ ጎጃም ዞን በምትገኝ ደጀን ከተማ የተዘጋ ባለፈው ሳምንት አርብ ሌሊት 29/2015 ዓ.ም ነበር። የአማራ ልዩ ኃይል መበተኑን የሚቃወሙ ነዋሪዎች በከተማ መግቢያና ውስጥ ባሉ ቦታዎች መንገዱን ከዘጉ በኋላ በደጀን በኩል የሚያልፉ የህዝብና የጭነት ሀገር አቋራጭ ተሽከርካሪዎች መተላለፍ አቁመው ቆይተው ነበር። በትናንትናው ዕለት ማክሰኞ 3/2015 ጠዋት ከ2 ሰዓት ገደማ ጀምሮ ግን ለቀናት ተዘግቶ የነበረው መንገድ ተከፍቶ ቆመው የነበሩ ተሽከርካሪዎች መንቀሳቀስ እንደጀመሩ የከተማ ነዋሪዎች ተናግረዋል። የቡድን መሪው መንገዱ የተከፈተ የመከላከያ ሰራዊት አባላት ዛሬ ጠዋት ወደ ከተማው መግባታቸውን ተከትለው ነው የሚል ፕሮፓጋንዳ እየነዘ ነው። ነገር ግን ህብረተሰቡ በቅንና አርቆ አሳቢነቱ በዓልን እንዲያከብሩ ለአካባቢው ተወላጆች ክፍት እናድርግ በማለት እንደከፈተውም አስተያየት ሰጥቷል። በጦርነት የተሳተፉ ቤተሰቦቻቸው የት እንዳሉ ማወቅ እንፈልጋለን ሲሉ የመቀሌ ነዋሪዎች ጠየቁ። አቶ ገብረ መስቀል አበበ የተባሉ ያኙ ነዋሪ አንድ ወንድ ልጅ አባት ሲሆኑ ከአንድ ቤት አንድ ሰው ወደ ጦርነት መግባት አለበት ካልሆነ እርዳታ አይሰጣቸውም በተባለ ጊዜ አንድ ልጃችን በግዳጅ ወደ ውጊያ ማምራቱን በሀዘን ድባብ ውስጥ ሆነን ኖረናል ብለዋል። አሁን በተደረሰው ስምምነት መሰረት ልጅ ከዛሬ ነገ ይመጣል እያልኩ በሀዘን በተስፋ እገኛለሁ የሚሉት አቶ ገብረ መስቀል ልብ በሚሰብር ሁኔታ እያለቀሱ ልጅ ካለ ተባካቹ ምላሽ ይጥይ ሲሉም ተለምጧል። ወይዘሮ ለምለም ኃይሉ የመቀሌ ከተማ ነዋሪ ናቸው። ለሁለት ዓመታት በቆየው ጦርነት ልጆቻቸውን ወደ በረሃ ወርደው ጦርነት እንደተቀላቀሉ ይገልጻሉ። ጦርነቱ በሰላም መጓጨት ተከትሎ ይመጣሉ ብዬ ብጠብቅም እንኳን ልጆቼ ግን አስከሬናቸውም ቤት ሊደርስ አልቻለም ሲሉ በምሬት ገልጸዋል። በሶማሌ ጅጅጋ ከተማን ጨምሮ ከባድ የተቃውሞ ሰልፍ ተደረገ። ይህም የተፈጠረው የአካባቢው ምክር ቤት የልዩ ኃይሉን ትጥቅ መፈታት ዙሪያ ከተነጋገረ በኋላ ነው። በተለይም ደግሞ ከቀናት በፊት 60 የአካባቢው ልዩ ኃይሎች በኦሮሞ ጠባብ ኃይሎች ከተገደሉ ወዲህ ይበልጥ የክልሉ ህዝብ ቁጣ ተቀስቅሷል። ያልሻው ታጣቂ ከድንበሩ ላይ ያለው ሶማሌ ለመውረር ሙሉ ዝግጅቱን እንዲያደርግ ከቱርክ በመጡ ወታደራዊ አሰልጣኞች በሀገሪቱ ሀብት ያሰለጠነው ኮሎኔሉ ከፍተኛ የሆነ የጦር መሳሪያ በማስታጠቅ አካባቢውን ለመውረር ማቀዱን ተደርሶበታል። ኮሎኔሉ ከማስጠንቀቂያ ጋር ለምክር ቤትና ለፕሬዝዳንቱ ደብዳቤ ትልቅ እንደጻፈና ይህም ትልቅ ችግር እንደፈጠረም ለማወቅ ተችሏል። ምክር ቤቱ ልዩ ኃይል ትጥቁን ይፍታ ብንል እንኳን አይፈታም፣ በኦሮሞ ልዩ ኃይል አንወረርም፣ ህዝባችን ልዩ ኃይላችንም እሸልም፣ የእኛ ተወካይነት ህዝባችን ነው፣ ስለዚህ ከህዝባችን ጎን እንጂ ህዝባችን ሊገለን ከመጣ ጋር አይሆንም በሚል አብዛኛው የምክር ቤት አባሉ ሳይስማማ ተበትነዋል። ኮሎኔሉ የሌሎች አካባቢ ልዩ ኃይሎች ትጥቅ ይፍቱ እያለ የኦሮሞ ክልል አካባቢ ልዩ ኃይል ትጥቅ ፍታ የሚለውን አሁን ከባድ ከሃዲ እንደሆነ የሀገሪቱ ህዝብ አይቷል። የሶማሌን ከኦሮሞ አዋሳኝ ድንበር ላይ የኦነግና የኦሮሞ ልዩ ኃይል በጥምረት ለወረራ ተዘጋጅተው ጨርሰዋል። የአካባቢው ትዕዛዝ ብቻ እየጠበቁ እንዳሉ ከመከላከያ በኩል እንዴት ይህ ይሆናል በሚል ከባድ ቅሬታ እንደተፈጠረም መረጃዎች ያሳያሉ። በጅቡቲ ያለው መስመር ዝጉ፣ አልሻባብን እየጠበቀ ያለውን ልዩ ኃይል አንሱ፣ በኦሮሞ ልዩ ኃይል ከምንወረር ሞታችንን መርጣለን፣ ልዩ ኃይላችን በፍጥነት መዘጋጀት አለበት የሚሉ ከባድ ጥያቄዎችን ቀኑን በሙሉ በፕሬዝዳንቱ በቀጥታ ከልዩ ኃይሉ ሲሰጡ ውለዋል። በአፋር ክህደት የፈጸመው ኮሎኔሉ ያደረገው ሰቅጣጭ ክህደት ለመናገር እንደሚከብድም በተቃውሞ ሰልፍ አንስተዋል። የዕለቱ ዜና በዚህ አበቃ።
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ የተሰጠ መግለጫ ሚያዝያ 3 ቀን 2015 ዓመተ ምህረት ዘረኛውና አባገነኑ አንገዛት እንዲወከድ እየተካሄደ የሚገኘው ህዝባዊ እንቅስቃሴ ተፋፍሞ ይቀጥል። ሰሞኑን በአብይ አህመድ የሚመራው ፍጹም አባገነንነትን የተጎናጸፈው ዘረኛው ይብልጽግና አገዛዝ ከሌሎች ክልሎች ነጥሎ ባደረጃጀት ለውጥ ሽፋን ያማራ ልዩ ኃይልን ትጥቅ ለማስፈታትና ለመበተን ያካሄደው ሴራዊ ሙከራ በተለያዩ ያማራው አካባቢዎች ከፍተኛ የሆነ ህዝባዊ ቁጣና መስቀስቀሷል። ባለፉት ተከታታይ ቀናት የገጠር ከተሞችን ጨምሮ በአብዛኛው ያማራው አካባቢ ከተሞች ከፍተኛ የሆነ ህዝባዊ እንቢተኛነትና አመጽ ተካሂዷል። ህዝቡ በየአደባባዩ በመውጣት ተቃውሞውን አሰምቷል። ያገዛዙን ባለስልጣኖች በጽኑ አውግዟል። መንገድ በመዝጋትና ጎማዎችን በማቃጠል ያለውን የቁጣ ስሜት ገልጿል። መስዋዕትነትን ከፍሏል። ያማራ ልዩ ኃይል ፋኖና እንዲሁም በሚሊሻነትም ሆነ በግላቸው ትጥቅ ያነገቡ ወገኖች ባለፉት 2 ዓመታት ያረመኔውን የወያኔ ቡድን ጥቃት በመፋለም በከፍተኛ መስዋዕትነት ህዝቡን ጠላት ጥቃት ተከላክለው የአካባቢውን ሰላምና ደህንነት በማስጠበቅ በኩል ከፍተኛ አስተዋጽኦ ማድረጋቸው የሚዘነጋ አይደለም። በአሁን ወቅት በተለያዩ ያማራ ከተሞችና አካባቢዎች የሚኖረው ህዝብ እሳት ለብሶና እሳት ጎርሶ የልዩ ኃይልን መበተንና ትጥቅ መፍታት በከፍተኛ ደረጃ እየተቃወመ የሚገኘው እነዚህ ኃይሎች ለጸጥታውና ለደህንነቱ ዘብና ተከላካይ ደጀን መሆናቸውን በተግባር በማየቱና በማረጋገጡ ነው። በአሁን ወቅት ጸረ ህዝብ የብልጽግና አገዛዝ ባደረጃጀት ለውጥ ሽፋን ያማራ ልዩ ኃይልን ትጥቅ ለማስወረድና ለመበተን በከፍተኛ ደረጃ ሩጫ የጀመረበት ዋናው ምክንያት አማራው ህዝብ ትግልና መስዋዕትነት ወደ ቀድሞ ባለቤታቸው የተመለሱ የወልቃይት ጠገዴን የጠለምትንና የራያን አካባቢዎች ለወያኔው ቡድን መልሶ ለመስጠት መሆኑ ጥርጥር የሚያሻው አይደለም። በቅርቡ የወያኔ ባለስልጣኖች ከክረምቱ በፊት አካባቢዎቹ እንደሚሰጣቸው ካገዛዙ ቃል የተሰጣቸው መሆኑን መናገራቸው ባገዛዙ በኩል የተመከረውን ትጥቅ የማስፈታት ሴራ የሚያጋልጥና የሚያረጋግጥ ነው። ፕሪቶሪያና ናይሮቢ ላይ ተደረጉ በተባሉ ስምምነቶች መሰረት ያሸባሪው የወያኔ ቡድን ትጥቅ ሳይፈታና ታጣቂዎችን ሳይበትን እንዲያውም አዳዲስ ምልምሎች እያሰለጠነና ሱዳን ያለ ኃይሉን ለጥቃት እያስተናዳ በሚገኝበት ሁኔታ የአማራን ልዩ ኃይል ነጥሎ ትጥቅ ለማስፈታትና ለመበተን መሞከር በአማራው ላይ የተነጣጠረ ጥቃት መሆኑ ሳይታለም የተፈታ ነው። ከዚህ በተጨማሪ በወለጋና በምዕራብ ሸዋ እንዲሁም በአጣዬ አካባቢ የኦነግ ሸኔ ቡድን ከኦሮሚያ ልዩ ኃይል ጋር በመተባበር እያካሄደ ያለው ጥቃት አሁንም ተጠናክሮ የቀጠለበት ሁኔታ ነው። የአማራን ልዩ ኃይል ትጥቅ የማስፈታት እንቅስቃሴ በአስቸኳይ እንዲጀመር ሲደረግ የኦሮሚያ ልዩ ኃይልንም ሆነ የሌሎች ክልሎችና ልዩ ኃይሎች ትጥቅ የማስፈታቱንም ሆነ አደረጃጀታቸውን የመለወጥ እንቅስቃሴ ሲካሄድ አልተስተዋለም። ከዚህ ጋር ተያይዞ መታየት ያለበት ያገዛዙ ወቅት የአማራ ልዩ ኃይልን ትጥቅ በማስፈታት በመበተን ብቻ የሚቆም አለመሆኑን ነው። ቀጥሎ ፋኖንና እያንዳንዱን የታጠቀ አማራን ትጥቅ ለማስፈታት ያለመ መሆኑ ሳይታለም የተፈታ ነው። በአብይ አህመድ የሚመራው ግፈኛው አገዛዝ ወደ ስልጣን ከመጣ ጀምሮ በኢትዮጵያ ዘረኛነትና ጽንፈኛነት ተስፋፍቶ የበርካታ ወገኖቻችንን ህይወት መቅጠፉን፣ አካላቸው መጎዳቱን፣ ሀብታቸው ንብረታቸው መዘረፋቸውና መውደሙን፣ ከቤት ንብረታቸው ተፈናቅለው ጎዳና ላይ መውደቃቸውን፣ እንዲሁም ተጠናክሮ በተስፋፋው ዘረኛው አምባገነን አገዛዝ የዜጎች ሰብአዊ ዴሞክራሲያዊ መብቶች መገፈፉን፣ ዜጎች ኢሰብአዊ በሆነ ሁኔታ መብታቸው ተገፎ ታፍነው ወደ እስር ቤት መወርወራቸውን፣ መገረፋቸውን፣ መደብደባቸውን፣ ደብዛቸው መጥፋቱን፣ የእምነት ተቋሞች መደፈራቸውና ተከታዮቻቸው ላይ ግድያ፣ እስራት መካሄዱን ህዝብ ያያቸው የኖረባቸውና የተገነዘባቸው ያገዛዙ አረመኔያዊ ድርጊቶች ናቸው። ባለፉት 5 የስቃይ ዓመታት ውስጥ የተካሄዱት ጭፍጨፋዎች፣ አፈናዎችና በህዝብ ላይ የደረሱ ሌሎች በደሎች በርካታ በመሆናቸው ዝርዝራቸውን እዚህ ማስቀመጥ ባይቻልም በአሁን ወቅት በተለያዩ የኦሮሞ አካባቢ በማንነታቸው ብቻ የሚካሄዱ ጭፍጨፋዎች፣ በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰው አፈናና እንዲሁም በእመመናዋ ላይ የደረሰው እስርና እንግልት፣ በእስልምና ሃይማኖት ተከታዮች ላይ የደረሰው በደል፣ በአዲስ አበባና ሸገር እያሉ በሚጠሩት የአዲስ አበባ ዙሪያዎች እየተካሄደ የሚገኘው ዘር ተኮርና ኢሰብአዊ የሆነ የቤት ማፍረስ ተግባር፣ በጋዜጠኞች በፖለቲካ ሰዎችና በማህበራዊ አንቂዎች ላይ እየተካሄደ ያለው አፈናና እስራት ላብነት የሚጠቀሱ ናቸው። ከህዳር 2013 ጀምሮ ከወያኔ ጋር የተካሄደው ጦርነት በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወት የቀጠፈ፣ ከፍተኛ ግምት ያለው የህዝብና የአገር ሀብት ያወደመ አስከፊ ጦርነት እንደነበርም ማንም የሚረሳው አይደለም። ያገዛዙ የተዛባ ፖሊሲ በፈጠራቸው ቀውስ ምክንያት ብዙዋኑ ዜጋ በከፍተኛ የኑሮ ውድነት መኖር የማይችልበት ደረጃ ላይ የደረሰ ሲሆን ያገዛዙ ባለስልጣኖች ጋድ የሆነ ዘረፋና ሙስና ያካሄዱ ደልቷቸውና ተዝናንተው መኖራቸው ያደባባይ ምስጢር ነው። ከዚህ ሁሉ በላይ ይበልጥ አሳሳቢ የሚሆነው በአሁን ወቅት በስልጣን ላይ የሚገኘው አገዛዝ ያንድ ዘር የበላይነትን ለማስፈን የሚያካሂደው እንቅስቃሴ አገሪቱ የህልውና አደጋ ውስጥ የከተታት መሆኑ ጋድ የሆነ መምጣቱ ነው። የኢትዮጵያ ህልውና ሊጠበቅም ሆነ ዜጎች በእኩልነት ላይ የተመሰረተ አንድነታቸው ተረጋግጦና ዴሞክራሲያዊና ሰብአዊ መብታቸው ተከብሮ በሰላም ሊኖሩ የሚችሉት ይጨቋኝ አምባገነንና ዘረኛ ስርዓት በተባበረ የህዝብ አመጽ ሲወገድ ብቻ ነው። በኢትዮጵያ ህዝብ ላይ ከፍተኛ በደልና ግፍ ፈጽሞ የነበረው የወያኔው ቡድን ከአመታት በፊት ነጥቆ ይዟቸው የነበሩት አካባቢዎች ለማስመለስ ከፍተኛ ወታደራዊ ዝግጅት እያደረገ በሚገኝበት ሁኔታና እንዲሁም በየትኛውም ክልል የሚገኙትን ልዩ ኃይሎች ትጥቅ ለማስፈታት ምንም አይነት እንቅስቃሴ በማይታይበት ሁኔታ የአማራ ልዩ ኃይልን ብሎም ፋኖንና ሌሎች የታጠቁ የአማራ አካባቢዎች ነዋሪዎችን ትጥቅ ለማስፈታት አገዛዙ የሚያደርገውን ሩጫ ለማክሸፍ እየተካሄደ ያለውን ተቃውሞና መስ የሚደገፍና ተጠናክሮ መቀጠል ያለበት ነው። በጨቋኙ አገዛዝ እየተፈጸመ የሚገኘው ግፍ ጥቃትና በደል በሁሉም ብሔርና ብሔረሰቦች ላይ በሁሉም አካባቢዎች እየተፈጸመ በመሆኑ አገዛዙን ለማስወገድ በአማራው አካባቢ የተጀመረው የአመጽ እንቅስቃሴ አድማሱን አስፍቶና ተጠናክሮ መቀጠል ይኖርበታል። አማራው ላይ ያነጣጠረው የህልውና አደጋ በመከላከል ላይ ያለውን ኃይል ትጥቅ ለማስፈታት ዘረኛው አገዛዝ እያካሄደ ያለው ወታደራዊ ዘመቻ በጽኑ ሊወገዝ ይገባል። ከጠባብነትና ከዘረኛነት የተላቀቁ በሁሉም ብሔርና ብሔረሰቦች እኩልነት ላይ የተመሰረተ አንድነትን እውን ለማድረግ እምነት ያላቸው በሁሉም ብሔርና ብሔረሰቦች አካባቢዎች የሚገኙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶች፣ ወኪሎች፣ ቡድኖችና ግለሰቦች አገር አቀፉን ህዝባዊውን ትግል ለማቀጣጠልም ሆነ አስተባብሮ ለመምራት ወደ ግብ ለማድረስ ከፍተኛ ሚና የመጫወት ኃላፊነት አለባቸው። ያባም በዚህ በኩል የበኩሉን ኃላፊነትና ሚና እንደሚጫወት ቃል ይገባል። አገር አቀፉ ትግል ተቀጣጥሎ አስከፊው አገዛዝ ከስልጣን ከተወገደ ሁሉንም ብሔር ብሔረሰቦች፣ የህብረተሰብ ክፍሎች፣ የእምነት ተቋሞች፣ የሙያ ማህበሮች ወዘተ ባሳተፈ የሽግግር ሂደት ለዜጎች የማይገረሰስ መብቶች ዋስትና የሚሰጠውን በእኩልነት ላይ የተመሰረተ አንድነትን የሚያረጋግጠውን ሰላምን አስፍኖ የተደላደለ ህይወት እንዲያገኙ ምቹ ሁኔታ የሚፈጥረውን ዴሞክራሲያዊ ስርዓት እውን ለማድረግ እንደምንችል ጥርጥር ሊኖር አይችልም። ህዝባዊ አመጽ ይፋፋማል። የኢትዮጵያ ህዝብ በትግሉ ድሉን ይቀዳጃል። የረቡ ሚያዚያ 4 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ
ለይቶለታል። ከሞት ሽረት አፋፍ ላይ ደርሰናል። እንደጠበቅነው ኮሎኔሉና አገዛዙ በአማራው ህዝብ ላይ የይፋ ጦርነታቸውን ጀምረዋል። ለሌሎችም ቀጥሎ የሚደርስ ነው። በጭፍን ዘረኝነት የኦሮሞ የበላይነት የሚሉትን እስኪያሰፍኑ ድረስ ኢትዮጵያን በኦሮሚያ አዲስ አበባንም በፊንፊኔ እስኪተኩ ድረስ ግባቸውን ለመጨረስ ተፋጥነዋል። ባዳንም ጸረ ኢትዮጵያኖችም ከወዲሁ በሽፋን ሰጭነት ተሰማርተው ኮሎኔሉ ወታደራዊ ሁኔታን ሊያስተካክል ሲጥር አማራው አስቸገረ እንቅፋት ሆነ ተቃወመ እያሉለትም ነው። የምን ማስተካከል የምን ርምት ያገዛዙን ልዩ ኃይል አጠናክሮ ሸኒን አደርጅቶ ያገረደዱን ኃይል ትጥቅ ሊያስፈታ እየዘመተ እንጂ ፋኖን አስብቶ ራያን ወልቃይትን ጸለምትን ጠገዴን ወዘተ ትግራይ ብሎ ለወያኔ ሊመልስ ወይም የትግራይ ብቻ ህዝብ ውሳኔ ብሎ ሊቀልድብን እየተዘጋጀ እንጂ መለያው ነው። ጦርነቱ ተጀምሯል። መከላከያ ጦር በሚል ሽፋን በአገዛዙና በኮሎኔሉ ስር የነበሩት ወታደሮችም ወገናችን ላይ አንተኩስም ብለው ፋኖን መደባለቅ ጀምረዋል። አገር ወዳዶች አገዛዙን ጥላችሁ ከርታችሁ የህዝብ ኃይል መደባለቅ አገራዊ ኢትዮጵያዊ ግዴታችሁ ነው። አንድም አማራ አገዛዙን ደግፎ ፋኖ ላይ ቢተኩስ በታሪክ የተወገዘ ከሃዲና ባንዳ እንጂ ሌላ አይባልም። ህዝብን ትጥቅ በማስፈታቱ ዘረኛ ዘመቻ የሚሳተፍ ኢትዮጵያዊ ማንነቱን የካደ ባንዳ ብቻ ነው። ኮሎኔሉ ዙሪያ በሰበብ አስባቡ ተኮልኩለው ግን ተቃዋሚ በሉን ባዮቹ ዛሬ መለያቸው ነው። ወይ ታርመው ከህዝብ ጎን ወይም የህዝብ ቁጣ እነሱንም ዓለም ህረት የሚያጋይ ይሆናል። ኮሎኔሉና አገዛዙን ደግፈው ከህዝብ ተጻረው የሚቆሙት ሁሉ ላንዴም ለሁሌም ጸረ ህዝብ ተብለው ለካዲ መሰጠት ያለበት ቅጣት በተገኙበት ሁሉ ሊሰጣቸው ይገባል። ደመቀ ይልቃል ወዘተ አዴፓ ብልጽግና በአዴን የተባለው ስብስብ ሁሉ ወደ ትቢያ ተጠርጎ መጣል አለበት። በፋኖና አገር ወዳድ ኃይል መደራጀት የፋኖን አንድነት ማጠናከር አገር ወዳድ ተባብሮ እንዲነሳ መዋደቅ ባጥቂ ቡድኖችም እስከታች በሚስጥር ተደራጅቶ ጠላትን መምታት ማሸበር ያስፈልጋል። የዳር ተመልካችና የመሃል ሰፋሪ ጊዜ አክትሟል። የኢሃባ አባሎችና ደጋፊዎች በዚህ ትግል ግንባር ቀደም ሆነው ከህዝብ ጎን ቆመው ታሪክ ያላበሳቸውን ቆራጥነትና ችሎታ አንጸባርቀው እንዲገኙም ይጠበቃል። ለይቶለታልና የሰልባ ስፍር መሆኛ ጊዜም አክትሟል። ጠባብ ብሔረተኞቹ ኢትዮጵያን ሊያጠፉ በይፋ በህዝብ ላይ ከወያኔ ማብረው ጦርነት ከፍተዋልና አገር ወዳዱም ከተታዋጁን አውጆ መጋተር መፋለም አለበት። ሁለገብ ጥቃትን ማድረስ አለበት። ያገዛዙን አጋሮችም በሌሎች ቦታዎች እንደታየው በኢትዮጵያ እንዳይፈነጩ ማድረግ ያስፈልጋል። ለብልህ አይነግሩም ነው። እሳቱ እነሱንም ቤት ያጋያል። በገጠር በከተማው ጭንቀት ይግባቸው ይሸበሩ። ህዝብን ለማጥፋት መጣር የማይፈቀድ ወንጀል መሆኑን በተጨባጭ እናሳያቸው። በባዕድ አገሮችም አገር ወዳዶች ባገዛዙ ላይ ሁለገብ ተቃውሞን ማጥፋፋም ይጠበቅባቸዋል። የማን ቤት ጠፍቶ የማን ሊበጅ መልእክትን ባንድነት ሆነን እናድርሳቸው። አሜሪካ ተልከው ህዝቡን ሊከፋፍሉት የሚጠሩትን ከሃዲ ምሁሮች እናጋልጥ። እነ ስብሐት ነጋ በጦር ወንጀል ለፍርድ እንዲቀርቡ የብዙሃን ሰልፍ ኢላማ ይሆኑ። የታገቱ ወገኖቻችን እንዲፈቱም ቀን ተሌት አለማቋረጥ እንጩህ። ገንዘብ አዋጥተን እናሰባስበን ለአገዛዙ ሳይሆን ለፋኖና አገር ወዳድ ትጥቅና ስንቅ እናቅርብ። ይህ ነው መልእክቱ። በአገዛዙ ተቋሞችና ደጋፊዎች ላይ ማዕቀብ ይስፋፋ ይጠናከር። አገር ወዳዱን ኃይል አገዛዙና ወያኔ ሲያጠቁ በቸልታ ካየን በተጨባጭ ለጠባብ ኦሮሞ ቡድን እጅ ሰጠን በኢትዮጵያ ጥፋት ተባበርን ማለት ነው። ታሪክ የማይረሳው ትውልድ የሚያወግዘው ድክመትና ስህተት ይሆንብናል። ቁጭት የማይመልሰው የማያስተካክለው ጥፋት ከፓለስታይን ከሶቪየት ህብረት ከዩጎስላቪያ ወዘተ ተመክሮ ብዙ መማር እየቻል አንማርም ይጫወቱብን ማለት ይሆንብናል። ኢትዮጵያዊነትን ብሔረተኝነት ሊያስቸንፍ መፍቀድ የለብንም። ያውም ለነዚህ ጥራዝ ነጠቅ ተራ አረመኔዎች ልንሸነፍ መቼም መጠበቅ መሆን የለበትም። ትጥቅ ህዝብ አይፈታም። ጸረ አማራው የጠባብ ኦሮሞ አገዛዝ ዘመቻን በጋራና በቆራጥነት እናክሽፍ። ከሃዲዎችን እናጥቃና እናደባይ። موت لوجانينا لكولونيلو اسكا غزازو دل ليتيوبيانيت
تاريخ إيطاليا بإثيوبيا بتبلا زي يوهانس كتدرسو مصحف إيطاليا وانا بوليسي بميل رئيس يكربون مراف 48 نسمالن يمراف مراباويان قني جوج لإثيوبيا يالاتشون طلاچا ياسايال بسموا مطرات يتطيفو نبر يهن اهون يالوت صري إثيوبيا بودنوچ وياني شابيانا هونك كمان اندور رسوت يهم اغاف كل تشادرغو ياساينال وياني ما متو بمتو تاليان ياك اتون تقباراوي للمادرك اي يتفكرة جرمهنون ان الرجالن يجيب بيا تلاتوش جن اي بركتوم የኢጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የኢጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጭዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽላል ፈረንጅ አቢሲኒያ ይላል በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይከፋቸዋል በተለይም ለእንግሊዞች ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር ደግሞም ልዩ ልዩ አዋጅ አወጣ ለሊቢያ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቀኝ ግዛቶች ፖሊሲ ቀረጸ ነገር ግን ዋና ዓላማው ኢትዮጵያ ነበረች አንድ ህግ ያወጣል እሱ ሳይሰራ ሲቀር ሌላ ያስደግመው ገባ በዚህ አይነት አንዱን ህግ ሌላው እየፈረሰው አንዱን ፖሊሲ ተከታዩ እየጣሰው ሄደ ዝብርቅርቁ በዛ ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥፊያ ላይ ጥፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ህዝብ አመለካከት ለመለወጥና ከሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። ለፖለቲካ ተጽዕኖ ቀጥረው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸው። የእንግሊዞችን ሽምግልና ተቀበለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ላያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አይወርዳትም ነበር። ምናልባትም ሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ስራ አካሄደች።
ዓለም ያወገዘውን አይነት ያረመኔነት ግብር ሰራጅ በዚህ ምክንያት ያለምን ህዝብ ድጋፍ አጣጭ ኢትዮጵያውያንን ከልህ አስገብታ ጦርነቱ ከሽምቅ ፍልሚያው እንዲገባ አስገደደችው። በሌላ አነጋገር በውጭ ሀገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ስራ በገዛ ራሷ ላይ አቋቋመች አበረታች። ታዲያን በህዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከ80 በላይ በሚሆነው ጎሳ መካከል የርስ በርስ መጠላላት ስራ ቀሰቀሰች። ዓላማ የቀኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ህዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹህ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በስራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ህዝብ በእነሱ ላይ ያደረበትን ጥላቻ ንቀት ይበልጥ አከረረው። የጣሊያን ያስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ህዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ ባቧ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች በቀኝ እጇ ጳጳሳት እየገደለች አብያተ ክርስቲያናት እያቃጠለች ካህናትንና መነኮሳትን እየፈጀች በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረብ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ከዓላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሱ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በምትኩ የአስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለሳልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢተጋም ንጉሱ ከጳጉሜ 4 ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቀኝ ግዛት ሰዎች መከላከላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳስፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ህዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ ሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት የፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓ.ም ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳውስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ስርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ስልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሿሿም በጠቅላላው 36 አንቀጽ ነበረው። በደንቡ ውስጥ የጣሊያን ሥራ በትክክል ተጠብቋል። የአጠባበቁም ስልት ለቤተክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተክርስቲያኒቱን ለመጥቀም እንዲመስል በአዋጁ ውስጥ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 አስሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ስራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ስርዓትና ደም የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ድፍሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደም የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደም ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተ ክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተ ክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ስለ ኢትዮጵያ ቤተ ክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ በአንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ በአለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብእ ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋ ወደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ أطبقا تكلاكلا لج ولتنيا أبا طايس أسرا عندنيا ليكيب تيويان مسجا يتزقا جون مرز غاز بومب مدفنا متر يسكر بولا تشو باد دبابايك مباركا تشو ديلاو ودينو كزيم كار قدم بلو وديكيب تيا بمقبات ميشيون عويان يسروت دبا በኢትዮጵያ ያንዘን የታወቀ መሆኑ ነው። የጋህድ ስለሆነ ማስረጃ ማቅረብ አይጠይቅም። ካድዋ ጀምሮ በጋህድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ ወናው ጉዳይ ዱክ ዳውስታ ስለ ቤተክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ታዲያኖች ከዚህ ጠቃሚ ከመመሰል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ አጠፉ። የአርባቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕተን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሦስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናላቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። የብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ተቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። እነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደተደረገላቸው ማረጋገጫ የተሰጣቸው እነ ራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። ለነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከ10,000 የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሪያን እና በሻ ይበልጡ ተቀላቀሉ ዝብርቅርቁ ወጣ። ጣሊያኖች በቀድሞ ፍራስ በህዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርብጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርብጃ ወሰዱ። ባሪያ ያደምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ ለመልከኛና ለሻለቃ ሁዳድ ማረስ ማር መቅዳት ቀረ። በአማራው አገር ሲሶላንጋሽ ሲሶለቀዳሽ ሲሶላራሽ የሚለው ስርዓት ፈረሰ። ነገር ግን ይህ ስርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግስት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ስርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ስርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ህግና ልማድ የህዝብ መሆኑን የጣሊያን መንግስት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ስርዓት ተጠቃሚ የነበሩትን ወገኖች እንብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩ ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ። ቤታቸው ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቀኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ስራዎች የሚያካሂዱት ኢትዮጵያውያን ለማሳደግ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ስራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ፣ አገልግሎቱ እየተቀነሰ፣ ታማኝነቱ እየቀዘቀዘ ሄደ። ለአርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ፣ ፈሪነት፣ አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የኢጣሊያን ፕሮፓጋንዳ በጋዜጣ መጻፉ በመጽሔት መውጣቱ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስተነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በነሱ በራሳቸው ላይ አዘነበለ። ካጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከናት አገሩ ቆረጠው። ዱክ ዲ አውስታና ናዚ ሁኔታውን ፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት እየደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ህግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። የቁርጠኛነት ምንም ሳይበር እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ህዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋው ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመተናኮል ሊታቀቡ ይሆን? እንጃ።